ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 27 2015 ዓመተ ምህረት ዝግጅታችን ጀመረ።
ከሶስት አስርት አመታት በላይ በዲያስፖራም ሆነ በአገር ውስጥ ለሚኖረው የኢትዮጵያ ማህበረሰብ ትልቅ አስተዋጽኦ ላበረከቱ ግለሰቦች የንግድ ተቋማትና የተለያዩ ድርጅቶች ሽልማት የሰጠው ሲድ ተቋም የዘንድሮው ተሸላሚዎችን ይፋ አድርጓል።
ለኔ በጣም ትልቅ ነገር ነው። ካለሁበት ተደበቅኩበት ነገር ለወጣሁኝ በሰው ፊት እንዲታወቅ ስራዬ በተለይ በግልጽ እንዲወጣ ኢንካሬጅ የሚያደርገኝ ነገር ነው።
The pioneer Ethiopian
accelerator space scientist, Dr. Brooke Lacko, built an infrared... በተፈር ምርምር ከፍተኛ ውጤት እንዳሳየ አቅኚ ኢትዮጵያዊ ተመራማሪ ዶክተር ብሩክ ላቆ የሰሩት የኢንፍራሬድ ጨረር መለኪያ ከምድር 1.2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተርን ተልኮ ለ13 ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል።
የሰማችኋቸው ከሲድ ኢትዮጵያ ተሸላሚዎች መካከል የሆኑት ነው። በምሽቱ መሰናዷችን ባለፈው ሳምንት በዋሽንግተን የተካሄደውን የሽልማት ስነ ስርዓት እንቃኛለን።
ራሴ ሱሰኛ ነኝ፣ አጫሽ ነኝ፣ ጠጭ ነኝ፣ ቁማርተኛ ነኝ ብዬ ለራሴ ተቀብየው ለራሴ አመኜ ነው ይላል። እዛ ለመገላገል ማመን ብቻ ነው። ከታመነ መዳን ይቻላል።
አሁን ደግሞ የሰማችሁት ከአቧሪ ካዛንቺስ ከኮሎምቦስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ በሚለው መጽሐፍ ያለፈበትን የመጠጥና የቁማር ሱሶች ጨምሮ የተለያዩ የባህሪ ተግዳሮቶቹ ያጋራውን የኮሎምቦስ ኦሃዮ ነዋሪ አቶ ዳንኤል ማሞን ነው የምሽቱ እንግዳችን ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች። በሁለት ሳምንት አንዴ እያዘጋጀን ወደ እናንተ የምናደርሰው የዕለተ እሁድ ግንቦት 27 2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ንጉሱ ታምሬም በቅንብሩ አብረን ይቆያል። እስከ ምሽቱ 4 ሰዓት አብረናችሁ እንሆናለን። እናንተም ከኛ ጋር አሁን
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በሳውዲ አረቢያና በዩናይትድ ስቴትስ አደራዳሪነት በተቀናቃኝ የሱዳን ወታደራዊ አንጃዎች መካከል የተደረሰው የተኩስ አቁም ስምምነት ጊዜው ማክተሙን ተከትሎ እሁድ ዕለት በተለያዩ መዲናው አካባቢዎች ግጭት መባባሱን የካርቱም ነዋሪዎች ገልጸዋል። የታላቁ መናገሻ ቀጠና የሚባለውን ስፍራ ከመሰረቱት 3 ኩታገጠም ከተሞች መካከል አንዷ በሆነችው ኡምዱርማን ወታደራዊ አውሮፕላን ተከስክሶ እንደነበረም የዓይን እማኞች ተናግረዋል። የሱዳን ፈጥኖ ደራሽ ኃይሎች ላይ ጥቃት ለመፈጸም የጦር ጀቶችን ከሚጠቀመው የሱዳን ጦር እስካሁን ድረስ የተሰጠ መግለጫ የለም። በአውሮፓውያኑ ሚያዝያ 15 የገነፈለው የሱዳን ውስጥ ግጭት ከመዲናዋ ውጪ ወዳሉ ስፍራዎች ተስፋፍቶ ከፍተኛ የሰብአዊ ቀውስ ፈጥሯል። የተኩስ አቁም ስምምነቱን ለማራዘም የተጀመረው ድርድር ባለፈው ሳምንት ቢቋረጥም ሳውዲ አረቢያና ዩናይትድ ስቴትስ በጄዳ ከሚገኙ የሱዳን ሰራዊትና የፈጥኖ ደራሽ ኃይል ልዑካን ጋር በየቀኑ መገናኘታቸውን እንደቀጠሉ ተናግረዋል። እነዚህ ውይይቶች ያተኮሩት የጄዳ ድርድር ከመቀጠሉ በፊት ሰብአዊ እርዳታዎችን በማመቻቸትና በቅርብ ጊዜ ውስጥ ሁለቱ ወገኖች ሊወስዷቸው በሚገቡ እርምጃዎች ዙሪያ ስምምነት ላይ ለመድረስ ነው ሲሉ ሁለቱ ሀገራት በጋራ መግለጫ ሰጥተዋል። የተኩስ አቁም ስምምነቱ በአውሮፓውያኑ ግንቦት 22 ተጀምረው ቅዳሜ አመሻሽ ላይ አብቅቷል። የበረታውን ጦርነት በተወሰነ ደረጃ እንዲቀንስና የሰብአዊ አቅርቦት ውስንነት እንዲሻሻል ቢያደርግም እንደቀደሙት የርቅ ስምምነቶች በተደጋጋሚ ተጥሰዋል። ዛሬ እሁድ ጦርነት እንደተቀሰቀሰባቸው ከተሰማባቸው አካባቢዎች መካከል ማዕከላዊና ደቡብ ካርቱም እንዲሁም በሰሜን ከጥቁር አባይ ማዶ ባህሪ ይገኙበታል። አድማጮቻችን፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ባለፈው ሳምንት በሶማሊያ የሚገኘውን የአፍሪካ ህብረት ጦር ሰፈር ታጣቂዎች ከበው በወሰዱት እርምጃ 54 የዩጋንዳ ሰላም አስከባሪ ኃይል አባላት መሞታቸውን የዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ተናገሩ። ጥቃቱ በጦርነት በደቀቀችው ሀገር ውስጥ በአልሸባብ ጂሃዲስቶች ከደረሱት አስከፊ ጥቃቶች አንዱ መሆኑም ተገልጿል። ሙሴቬኒ ቅዳሜ አመሻሽ ላይ በትዊተር ገጻቸው አንድ የጦር አዛዥን ጨምሮ የ54 ወታደሮች በድን አግኝተናል ብለዋል። አንጋፋው መሪ ሀገሪቱን ከሚያስተዳድረው ብሔራዊ ተጋድሎ ንቅናቄ ፓርቲያቸው አባላት ጋር መነጋገራቸውን ጽፈት ቤታቸው ገልጿል። በአፍሪካ ህብረት ኃይል የሚደገፉ የመንግስት ደጋፊ ኃይሎች በአልሸባብ ላይ ባለፈው ነሐሴ ወር ጥቃት ከከፈቱ ወዲህ የአሁኑ ጉዳት እጅግ ከባድ መሆኑ ተነግረዋል። የሙሴቬኒ ንግግር በአፍሪካ ህብረት አባላት ዘንድ ያልተለመደ ጉዳትን የማመን እርምጃ መሆኑም ተጠቅሷል። በሶማሊያ ደካማ በሆነው ማዕከላዊ መንግስት ላይ ከአስር ዓመታት በላይ አስከፊ ሽምቅ ውጊያ ሲያካሄድ የቆየው አልሸባብ በአውሮፓውያኑ ግንቦት 26 በዩጋንዳ ሰላም አስከባሪዎች ጦር ሰፈር ላይ ጥቃት ከፍቶ 137 ወታደሮችን መግደሉን ተናግሯል። አልሸባብ በጦር ሜዳ አገኘሁት የሚለውን ድል ለፕሮፓጋንዳ ፍጆታ ሲል በማጋነን ስለሚታወቅ ለአፍሪካ ህብረት ጦር ሰራዊት የሚያዋጡ መንግስታትም ለደረሰ ጉዳት ማረጋገጫ የሚሰጡት አልፎ አልፎ ብቻ ነው። የአልሸባብ ታጣቂዎች ከዋና ከተማይቱ ሞቃዲሹ በስተደቡብ ምዕራብ 120 ኪሎ ሜትር ርቀት ላይ በምትገኘው ቡሌ ማሬር የሚገኘውን የጦር ሰፈር ፈንጂ በጫነ መኪና ጥሰው ከገቡ በኋላ ውጊያ መደረጉን የአካባቢው ነዋሪዎችና የሶማሊያ ወታደራዊ አዛዥ ለዜና አውታሩ ተናግረዋል። የቻይና ብሔራዊ መከላከያ ሚኒስቴር ዩናይትድ ስቴትስና ቻይና ቢጋጩ ዓለም ሊቋቋመው የማይችል አደጋ ሊተው እንደሚችል ተናገሩ። በወታደራዊ ደንብ ልብሳቸው የተከሰቱት ሊ ሺንግፉ በዛሬው ዕለት ሲንጋፖር ውስጥ በተካሄደው የእስያ ከፍተኛ የደህንነት ጉባኤ ሻንግሪላ ላይ ንግግር አድርገዋል። ቻይናና ዩናይትድ ስቴትስ የተለያዩ ስርዓቶች እንዳሏቸውና በብዙ መንገዶች እንደሚለያዩ የተናገሩት ሺንግፉ፣ ሆኖም ግን ልዩነቶቹ የጋራ ትስስርና የጠለቀ ትብብርን ለማሳደግ የሚያስችሉ የጋራ መሰረቶችና ፍላጎቶችን ሊያግዷቸው እንደማይገባ አክለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን የመሪዎቹ ጉባኤ ላይ ቅዳሜ ዕለት ንግግር ያደረጉ ሲሆን ቻይና በሁለቱ ሀገራት መካከል ያለውን የግንኙነት መስመር ክፍት እንድታደርግ አበረታተዋል። ሊ በስብሰባው ላይ ለመገናኘት የኦስቲንን ጥያቄ አልተቀበሉም። ሆኖም ሁለቱ የጦር መሪዎች አርብ ዕለት በጉባኤው ላይ ተገናኝተው ተጨባብጠዋል። ፔንታገን እንደገለጸው ግን ሁለቱ የመከላከያ ባለስልጣናት ተጨባጭ የሐሳብ ልውውጥ አላደረጉም። ግጭት ሊያስከትሉ የሚችሉ የተሳሳቱ ሂሳቦችን ለማስወገድ በአገሮች መካከል ቀጣይነት ያለው ግንኙነት አስፈላጊ መሆኑን ኦስቲን ተናግረዋል። ግጭት ወይንም ፍጥጫ አንፈልግም ሲሉ ኦስቲን በጉባኤው ላይ ተናግረዋል። ሆኖም ግን በጉልበተኝነት ወይንም ማስገደድ ፊት ግን ፍንክቻ አንልም ሲሉም አክለዋል። የዩናይትድ ስቴትስ መከላከያ መስሪያ ቤት ኃላፊ ሊሎይድ ኦስቲን በስተመጨረሻም በቻይና ደቡብ ምዕራብ ሲቹዋን ግዛት በደረሰ የመሬት መንሸራተት 14 ሰዎች መሞታቸውን የአካባቢው አስተዳደር መግለጫ አስታውቋል። 5 ሰዎች የገቡበትም እንዳልታወቀ ተገልጿል። የመሬት መንሸራተት አደጋው የተከሰተው ዛሬ ማለዳ በሊሻን ከተማ አቅራቢያ ነው። 180 ሰዎች ለአሰሳና ለነፍስ ማዳን ስራ መሰማራታቸውን መግለጫው አስታውቋል። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምጽ ዝግጅቶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 27 2015 ዓመተ ምህረት መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁ።
ዳሬ በዚህ ሳምንት የአውሮፓውያኑን ግንቦት ወር አጠናቀን የሰኔን ወር ጀምረናል። ይህ ማለት ዛሬ በዚህ ሀገር አቆጣጠር ሰኔ 4 ነው። በኢትዮጵያ ደግሞ ግንቦት 27 2015 ነው።
እውነት ነው። እንግዲህ ቀኑን መቁጠርሽ ልክ በየአመቱ የግንቦት ወር ሊያልቅ አካባቢ እዚህ ዩናይትድ ስቴትስ ውስጥ የሚካሄደውን አንድ ትልቅ ዝግጅት ለመጠቆም ይመስለኛል።
አልተሳሳትክም። ለምሽቱ የመጀመሪያ መሰናዶ አድርገን ወደ አሰናዳ ነውና በየአመቱ በስራና በመግባራቸው ለላቁ ኢትዮጵያውያን የሚበረከተውን ሽልማት የሚያስቃኘው ዘገባችን የሚያንደረድረን ነው። ከዛ በፊት ግን ከዚሁ ዝግጅት ጋር ተያያዥነት ያለው ለአገር፣ ለወገን፣ ለቤተሰብ መልካም የሰሩ ሰዎችን የሚያወድስ አንድ ሙዚቃ ለምን አንጋብዝም?
በስራና መግባራቸው ከላቁ ኢትዮጵያውያን ሽልማት ጋር የተገናኘ ዜማ ምን አገኘሽ ልልኝ?
እንግዲህ ለጾታሽ አደላሽ አትበለኝና በተለይ ለሴቶች የተዘበ ቢሆንም የሀገር ካስማ የሚለው ዜማ ጥሩ ምርጫ ይመስለኛል። የተለያዩ የኢትዮጵያ እውቅ ድምጻውያን የተሳተፉበትን የሀገር ካስማ እንጋብዝ። ያገር ካስማ ሴት ነኝ እኔ የበረታው ለወገኔ እያሉ በርካታ ድምጻውያን እየተቀባበሉ ያዜሙትን ሙዚቃ ነው ሰምተን የተመለስነው። በዚሁ ወደ ቀዳሚው ዝግጅታችን እናልፋለን።
የዘንድሮው ሲድ ሽልማት ተሸላሚ ኢትዮጵያውያን
ኢትዮጵያ ላለፉት 3 አስርት አመታት የዘለቀ የኢትዮጵያውያን ማህበረሰብ የሽልማት ድርጅት ሲሆን ተቋሙ በአለም ዙሪያ ለሚኖሩ ውጤታማ ኢትዮጵያውያን በሚሰጠው እውቅና ይታወቃል። በስራና በርክቷቸው እንዲሁም ትምህርታቸው ከላቁ ወጣቶች አንስቶ ዛሬ በህይወት እስከሌሉ ግለሰቦች ድረስ በአራያነት የሚነሱትን የሁንና የቀድሞ ትውልድ አባላትን እየመረጠ ይሸልማል።
ድርጅቱ በትምህርታቸው እጅግ የላቁ ውጤት ያስመዘገቡትን መርጦ በመሸለም ከማበረታታት ባሻገር ወንድሞቻቸውንና እህቶቻቸውን ለበለጠ ስኬት ለማነቃቃት ይችሉ ዘንድ እድል መፍጠር የተቋሙ አንዱ ዓላማ መሆኑንም አዘጋጆቹ ተናግረዋል። የዘንድሮውን የሽልማት ስነ ስርዓት የተከታተለው አሉላ ከበደ ያጠናቀረውን የሽልማት ስነ ስርዓት የምሽቱ የመጀመሪያው ዝግጅታችን ነው። ወደዚያው እንለፍ።
The pioneer of Ethiopian excelling in space sciences, Dr. Brooke Lacko, built an infrared... Dr. Brooke Lacko is a root of infrared general Malakia, ከምድር 1.2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተርን ተልኮ ለ13 ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል።
ከዘጠኙ ተሸላሚዎች አንዱ የሆኑት የዩናይትድ ስቴትስ የጠፈር ምርምር ባለስልጣን ናሳ ሳይንቲስት የዶክተር ብሩክ ላቀው ስራ በስነ ስርዓቱ ከተዋወቀበት የተወሰደ ነበር የተከታተል ነው። ዘንድሮ ከዘጠኙ ተሸላሚዎች በተጨማሪ 2 ኢትዮጵያዊ የዳያስፖራ ድርጅቶችም ለውቅና በቅተዋል። የስደት ህይወት የሚጠይቀውን የኑሮ ፈተና እየከፈለም ቢሆን ዘወትር ግማሽ ልቡን ከሀገሩ ጋር ያቆራኘ እንደሚመስለው አብዛኛው በውጭ ሀገር ነዋሪ ኢትዮጵያዊ ሁሉ መልካም ሰርተው ያለፉና ከልፈት በኋላ የሚታወሱትን ጨምሮ በየአመቱ ከሀገር ውስጥም ተሸላሚዎች የነበሩት የሰሜን አሜሪካው የኢትዮጵያውያን ሽልማት ድርጅት ዘንድሮ ግን ትኩረቱ ሙሉ በሙሉ በውጭ ሀገር ነዋሪው ኢትዮጵያውያን ላይ ብቻ አድርጓል። Honoring the mighty diaspora. ከሀገር ውጭ የሚኖረውን ሀያሉን ኢትዮጵያዊ እናክብር እናወድስ በሚል መሪ ቃል ነው 30ኛውን የሽልማት ስነ ስርዓቱን ባለፈው እሁድ ግንቦት 20 2015 ዓመተ ምህረት ከዋሽንግተን ዲሲ ወጣ ብላ በመትገኘው የሜሪላንድ ክፍለ ግዛቷ የኮሌጅ ፓርክ ከተማ ያካሄደው። በእንግሊዝኛው የአጽህሮት ቃል ሲድ ዘወትር እንግዳ በሚመስለው የአማርኛ መጠሪያ ስሙ ደግሞ ማህበራዊ ግዩራን ዘረ ኢትዮጵያ ይሰኛል።
Good evening, please join me in hearing a round of applause as we welcome Alan Sahib to the stage.
በግብዣው መሰረት መድረኩን የተረከበችው የምሽቱ የመድረክ ባለሟል ለገቧ ከያኒ ዓለም ፀሐይ ወዳጆ አሁን እያደገ የመጣ የሚመስለውን ለሴቶች የሚሰጥ ተገቢ ስፍራ በሚያመላክት ዘይቤ ነበር። በሁለቱም ጎራ በአዋቂዎችም በወጣቶችም ለውቅና ለበቁት ሴት ተሸላሚዎች እንዲህ ስትል መልካም ምኞቷን በመግለጽ መስተንግዶዋን አንድ ያለችው
እዚህ ተሸላሚዎች የወጣቶቹም ያንጋፋዎቹም በዚህ አመት ተሸላሚ ስለሆናችሁ መጀመሪያ እንኳን ደስ አላችሁ በማለት እንጀምራለን። እንኳን ደስ አላችሁ።
ሲድ የፖለቲካ የሃይማኖት የጎሳ ወይም የዘውግ ውገና የሌለው ሁሉንም እኩል ለማክበር የተቋቋመ ሰላማዊና ገለልተኛ የበጎ አድራጎት ድርጅት መሆኑን የተናገሩት ደግሞ ከመስራቾቹ አንዱ የሆኑት የድርጅቱ የወቅቱ ፕሬዝዳንት የምህንድስና ባለሙያው አቶ አክሊሉ ደምሴ ናቸው። ድርጅታቸው በትውልድ ሀገራቸው ኢትዮጵያ የሚታዩትን በንጹሃን ላይ የሚፈጸሙ የኃይል ጥቃቶች፣ ህግ አልባነት፣ የግፍ ግድያዎችና የዜጎችን ከቀያቸው መፈናቀል አጥብቆ እንደሚያወግዝ፣ የኢትዮጵያ መንግስት ይህን ማስቆም ህግ እንዲከበርና ሰዎች በሰላም አብረው መኖር እንዲችሉ ማድረግ መቻል እንዳለበት የገለጹበትን ማሳሰቢያ በማስቀደም ነው ታዳሚውን ለመቀበል ወዳዘጋጁት ንግግር የዘለቁት።
እንደ አውሮፓውያን የዘመን አቆጣጠር ግንቦት 30/1993 ዓ.ም ቁጥራቸው ከ35 እስከ 45 የሚደርሱ ሰዎች በተገኙበት ዓመታዊ ስነ ስርዓት እንዴት እንደተጀመረ በማስታወስ ለዛሬ ገጽታው ያበቃውን ያለፉትን 30 ዓመታት ጉዞውን አውስተዋል። የዛሬዎቹም ተሸላሚዎች በበኩላቸው በወገኖቻቸው መሃል ለመከበርና ለመወደስ አበቃን ያሉትን የመጡበትን መንገድ በሰራቸው መልስ ብለው ለማየት መገደዳቸው አልቀረም።
ምንም ህይወት ስለቀረጸልኝ ፈጣሪን አመሰግናለሁ። በህይወቴ ያሉትን በብዛት እንድባረክ ያደረጉኝን ሰዎች ስለሰጠኝ፣ በመግባር የሚታይ ፍቅር የሰጡኝ ወላጆቼ ያለ ተጨማሪ ምክንያት የመውደድ ምሳሌ ናቸው። ስለዚህም ምሽት ሁላችሁንም አመሰግናለሁ፣ እወዳችኋለሁ።
ወይዘሪት ኢትዮጵያ ሀብተ ማርያም በአለም ዙሪያ ከፍተኛ ውቅና ካላቸው የሙዚቃ ህትመት ኢንዱስትሪ መሪዎች አንዷ ናት። ገና በ14 ዓመት እድሜዋ በአትላንታው የላስቴስ ሪከርድስ የስራ ልምምድ ትምህርት እድል ባገኘችበት ወቅት ሙዚቃ ያሳደረባት ፍቅር ረዥሙን መንገድ መጀመሩን ታሪኳ ያወሳል። የህክምና መድህን ዋስትና ለሌላቸው ህሙማን ከሚሰጡት አገልግሎት ለሴቶች የማህፀን ህክምና፣ አደገኛ መድኃኒቶች የሚያስከትሏቸውን ጥንቆች እስከ ማከምና ማህበራዊ ሁከትን የሚያስከትሉ ግጭቶችን እስከ ማድረቅ የሚደርሱ መጠነ ሰፊ አገልግሎቶችን ከዋሽንግተን ዲሲ ወጣ ብላ በምትገኘው የአሌክዛንድሪያ ከተማ በሚገኘው ክሊኒካቸው የሚሰጡት ዶክተር ኒሻን ካሳ ሌላዋ ተሸላሚ ናቸው። የዛሬው የውቅና መድረክ ከተደበቅኩበት እንደወጣ አደረገኝ የሚሉት ዶክተር ሊሻን ለሚረዷቸው ህሙማን ይልቁንም ደግሞ በአንዳንድ ወጣቶች ላይ እጅግ የበረታ አደጋ ደቅኗል ያሉትን አንድ ፈተና ለመታገል አጋዥ ያስገኝልናል ሲሉ ተስፋቸውን ፈንጥቀዋል።
ለኔ በጣም ትልቅ ነገር ነው። ካለሁበት ከተደበቅኩበት ነገር ወጣሁኝ። በሰው ፊት እንዲታወቅ የተደረገበት ስራዬ በተለይ በግልጽ እንዲወጣ ኢንካሬጅ የሚያደርገኝ ነገር ነው። ትልቅ ነገር ነው ለኔ። ምክንያቱም ኮሚኒቲውን ህብረተሰቡን ለማገልገል በቆረጥኩ ቁጥር ትልቅ ደግሞ ቻሌንጆች አሉን። ያን ቻሌንጅ ደግሞ በተለይ በአሁኑ በጀነሬሽኑ ላይ የመጣው ትልቅ መከራ ልበለው፣ በተለይ በዚህ በድራግ እና በአዲክሽን ዙሪያ ትልቅ ስራ መሰራት ያለበት ጊዜ ነው። ልጆቻችንን እያጠመደ የመጣውን ይሄን መርዘኛ የሆነውን ድራግ በተለይ ፌንታኒል የሚባለው ፖይዝኒንግ ከሌሎች ከነ ማሪዋና ጋር እየቀላቀሉ፣ ያ ደግሞ የሚያሳዝነኝ የሚቀጥለው ጀነሬሽን የሚቀጥለው ትውልድ ማምለጥ አለበት እና ለማስመለጥ ነው የቆምኩት። በተለይ በአሁኑ ሰዓት ይሄ ሁሉ ሰው እንዲሰማ ስለተቻለ በጣም እናመሰግናለን። እግዚአብሔር እናመሰግናለን ይሄንን እድል ደግሞ ስለሰጣችሁ በጣም አመሰግናለሁ። ወደፊት ብዙ ነገር መስራት ፈልጋለሁ ከቪኦኤ ጋር በተለይ በሚቀጥለው ትውልድ ላይ።
በትምህርታቸው እጅግ የላቀ ውጤት ያስመዘገቡና ከፍተኛ የማህበራዊ ተሳትፎ ያሳዩ የሁለተኛ ደረጃ ተማሪ ሳሉ የኮሌጅ ትምህርት ኮርሶችን ተከታትለው አሁንም ውጤታቸው እጅግ ከፍተኛ መሆኑ የተነገረላቸው አብዛኞቹም እጅግ እንደገነነው የትምህርት ውጤታቸው የሰመረ የሚመስለውን ነጋቸውን ከወዲሁ እንዲያስቡ የሚያደርጉ አይነት ናቸው። ዘወትር በየአመቱ ለክብር የሚበቁትን ታዳጊዎች የስኬት ስራዎች መስማት ያስደምማል። አንዳንድ ጊዜ ይህን ሁሉ ስራ በየትኛው ሰዓት አደረጉትም ያሰኛል። በውጭ ሀገር ለሚኖረው ኢትዮጵያዊ ወጣትና አሜሪካውያን ልዩ አርአያ ይሆንሽ ያብረከትሽውን አዎንታዊ አስተዋጽኦ በማድነቅ የማህበረሰባችን የመልካም ምሳሌ ማሳያዎችን የምታንጸባርቂ አንቃቂ ለሆነው የትምህርት ውጤትሽ ልዩ ለሆኑት ነገሮችሽ ሁሉ የኢትዮጵያውያን የሽልማት ድርጅት ሲድ ዘንድሮ ሊያከብር ከመረጣቸው አንዷ ሆነሻል ይላል ሊያ ጆንስ ለተባለችው ታዳጊ በድርጅቱ የተጻፈው የግብዣ ደብዳቤ። ሸላሚዎቻቸውን ሳይቀር የሚያስደምሙትን የነኝህን ታዳጊዎች ታሪክ በሌላ ፕሮግራም ራሱን ችሎ እንመለስበታለን። ከአሁን ደግሞ ከአዋቂዎች ጎራ ለውቅና በቁትን አለፍ አለፍ እያል በመጠኑ እናስተዋውቃችሁ። የህዳሴ ግድብን አስመልክቶ በአረቡ ዓለም በተለይም ደግሞ በግብጽ በኩል የሚቀርቡ ሐሳቦችን ከአረብኛ ወደ አማርኛ እየመለሰና ተሟጋቾቹን ድምጽና ምስል ያቀረበ በኢትዮጵያው ግን ተሟጋች ሆኖ በሰራቸው ስራዎች እንዲሁም በብርካታ የበጎ አድራጎት ስራዎች ውስጥ ባለው ተሳትፎ የሚታወቀው ኡስታዝ ጀማል የኮሎራዶ የመብት ተሟጋችና የብዙዎችን ህይወት ለማቅናት ለአመታት የሰሯቸው ስራዎችና በተለያዩ ኃላፊነቶች ጭምር ያበረከቷቸው አስተዋጽኦዎች የተዘረዘሩላቸው ዲያቆን ዮሴፍ ተፈሪ በኢትዮጵያ ባይነተኝነቱ ምሳሌ ሆናል ለተባለ የቀለም ብቻ ሳይሆን ስለ ህይወት ያለን ግንዛቤ ጭምር በቅጡ ለሚያጎለብትና መሰረታዊ አስተሳሰብ ለውጥ ለማምጣት እንደሚያግዝ ተስፋ ለተጣለበት ደረጃው የላቀ የትምህርት ድል ከመላው ኢትዮጵያ ታዳጊ ልጆችን ወደ ደብረ ብርሃን የሚያመጣው የኃይሌ ማናስ አካዳሚ መስራቿ የህግ ባለሙያዋ ወይዘሮ ርብቃ ኃይሌ ዩ ስትሪት ፓርኪንግ የተባለውና ሰፊ አገልግሎት በመስጠት ላይ ያለ አሁንም በመስፋፋት ላይ የሚገኝ የመኪና ማቆም አገልግሎት ሰጪ ድርጅትና ሌሎች የንግድ ድርጅቶች ባለቤቱ አቶ ሄኖክ ተስፋዬ የክብር ዶክተሬት ባለቤትም ናቸው። ቁጥራቸው የበዙ ይበልጡንም በኢትዮጵያ ጉዳይ ዙሪያ ያተኮሩ አፍሪካነክና የጥቁር አሜሪካውያን ታሪኮች ጭምር ያዙ ትልቅ ስፍራ የሚሰጣቸው መጽሐፍ እንዲሁም በኢትዮጵያ ጉዳዮች ላይ ትኩረት ያደረጉ የምርምር ጽሑፎች ታትመው የሚወጡበት ዓለም አቀፍ የጥናት መጽሔት International Journal of Ethiopian Studies መስራችና የፀሐይ አሳታሚ ባለቤት አቶ ኤልያስ ወንድሙ PEN USA በተባለው ለጸሐፍት መብት የቆመ ቡድን ጨምሮ በተለያዩ ድርጅቶች አባልነቱ ያበረከተው አስተዋጽኦም ተዘርዝሯል። እንዲሁም የኢትዮጵያና የጀርመን ፖለቲካ ጉዳዮች ተንታኝ የአፍሪካና የመካከለኛው ምስራቅ ጉዳዮች አዋቂና ደራሲው በጀርመን ሀገር ነዋሪ የሆኑት ልዑል አስፋውሰን አስራቴ ሌላው የዘንድሮ የአውሮፓውያኑ 2023 ተሸላሚ ናቸው። ሉል አስፋውሰን በህመም ሳቢያ መገኘት ባለመቻላቸው ስለርሳቸው ሆነው በጽሑፍ የላኩት መልእክት በንባብ ያሰሙና ሽልማቱንም የተቀበሉላቸው ሉል ኤርሚያስ ሳህለ ስላሴ ኃይለ ስላሴ ናቸው። በድርጅት ደረጃ የተሸለሙት ደግሞ ትውልደ ኢትዮጵያ አሜሪካውያንና ከኢትዮጵያውያን ወላጆቻቸው እዚህ አሜሪካ ውስጥ የተወለዱ አሜሪካውያን በዩናይትድ ስቴትስ ምርጫ ሁነኛ ተጽዕኖ ያለው ኃይል የሆኑ ዘንድ የሚያልምና ለዚሁም የሚንቀሳቀሰው የአሜሪካ ኢትዮጵያውያን ጉዳዮች ኮሚቴ በእንግሊዝኛው ምህጻረ ቃል ኤፓክና ታዳጊ ልጆችና ወጣቶች ካደጋ ተጠብቀው ለስኬት የሚበቁ የማህበረሰብ አባላት እንዲሆኑ የሚጥረው ሀበሻ ኪድስ ክለብ በሚል የእንግሊዝኛ መጠሪያው የሚታወቀው ድርጅት ናቸው። ድርጅታቸው በስካሁን ቀደሙ ጉዞ በአዋቂዎች ጎራ ከህይወት በኋላ ክብር የታሰቡትን 44 ኢትዮጵያውያን ጨምሮ ለማህበረሰብ የላቀ አስተዋጽኦ ያበረከቱና በምግባራቸውም አርአያ መሆን የቻሉ ያሏቸውን አጠቃላይ ቁጥራቸው 152 የሚደርሱ ሰዎች ማክበሩን ከነኚህም ውስጥ 36ቱ ሴቶች መሆናቸውን እንዲሁም በተለያዩ የዩናይትድ ስቴትስ ግዛቶች ውስጥ በሚገኙ ትምህርት ቤቶች ትምህርታቸውን የተከታተሉና እጅግ ከፍተኛ ውጤት ያስመዘገቡ 142 ተማሪዎች ድርጅታቸው መሸለሙን ተናግረዋል። በተጨማሪም 12 የኢትዮጵያ ወዳጆች የሆኑ የሌሎች አገሮች ተወላጆች፣ 11 በበጎ ስራ ላይ የተሰማሩ ድርጅቶችና እንዲሁም 11 ደግሞ የኪነ ጥበብ ባለሙያዎች መሆናቸውን ዘርዝረዋል። ሲድ እጅግ ከፍተኛ ውጤት ላስመዘገቡ ተማሪዎች የሚሰጠውን የነጻ ትምህርት ድጋፍና ለበጎ አድራጎት ስራዎች የሚያበረክተውን እገዛም አቶ አክሊሉ አመላክተዋል። ስደተኛ ወላጆች ያፈሯቸው ትውልድ የኢትዮጵያ ወጣቶች ህልማቸውን እውን ያደርጉና ለታላላቅ ስኬቶችም ይበቁ ዘንድ ማህበረሰባቸውን የሚረዱ የራሳቸው ባደረጓት ሀገራቸው ዩናይትድ ስቴትስም ሆነ በወላጆቻቸው የትውልድ ሀገር ኢትዮጵያ ሀገርና ማህበረሰብን የማገልገል ታላቅ መንፈስ የተላበሰ ፍላጎት እንዲያሰርጹ በጥቅሉም ለስኬት የሚበቁ ወጣቶችን ማፍራትና ብዙ የሰሩ በመግባርም በስኬታቸው አርአያ የሚሆኑትን ደግሞ ማመ ማመስገን ማወደስና ማክበር አብይ አላማው አድርጎ በጥቂት የቅርብ ጓደኞችና ወዳጆች መተንሰሱን አስተዋውሷል። ክብራትና ክብራን አድማይ ተመልካቾቻችን የዩናይትድ ስቴትስ የኢትዮጵያን ሽልማት ድርጅት ባለፈው እሁድ ያካሄደውን 30ኛውን ዓመት ልዩ የሽልማት ስነ ስርዓት የተመለከተ ዘገባ ነበር የተከታተላችሁት።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። ከአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ ሃሽታግ #voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁን ማጋሩን።
ተከታዩ ዝግጅታችን ደግሞ ራስንና ቤተሰብን ከሚጎዳ ሱስ ህይወትን ነጻ ማድረግ ስለሚቻልበት መንገድ የሚያወሳ ይሆናል። ከመሸጋገሪያው ሙዚቃ በኋላ እንመለስበታለን። ራስንና ቤተሰብን ከሚጎዳ ሱስ ህይወትን ነጻ ለማድረግ ቀዳሚው ነገር የሱስ ሰለባ መሆንን ማመን ነው ይለናል የዛሬው እንግዳችን በኮሎምበስ ኦሃዮ ነዋሪ የሆነው አቶ ዳንኤል ማሞ።
በትክክል ዳንኤል ያለፈበትን የመጠጥና የቁማር ሱሶች ጨምሮ የነበሩበትን የባህሪ ግድፈቶች በትክክል የተገናዘበበትን መጽሐፍ ሌሎች እንዲማሩበት ሲል መጽሐፉን ይገልጻል። መጽሐፉ ከአቧሬ ካዛንቺስ ከኮሎምቦስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ይሰኛል። የግል ህይወትን የቤተሰብንና የማህበረሰብን ጠንቅ የሆነን እንዲህ አይነቱን የግል ደካማ ጎን በቆራጥነት አልፎ ሌላው እንዲማርበት በግልጽ ወጥቶ መናገር ራሱን የቻለ ድፍረትን የሚጠይቅ ይመስለናል።
ልክ ብለሃል ደሬ። ዳንኤል እንግዲህ በዚህ ረገድ ትልቅ ነገር እንዳደረገ አምናለሁ። አንተ ከዳንኤል ጋር ያደረከውን ቆይታ ይህንን አጉልቶ እንደሚያሳየን ተስፋ አድርጋለሁ። በቀጥታ ወደ ውይይታችን እንለፍ።
በኮሎምበስ ኦሃዮ ነዋሪ አቶ ዳንኤል ማሞ ጤና ይስጥልን። ዛሬ የምንነጋገረው ከአቧሬ ካዛንቺስ ኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ስለሚለው አዲሱ መጽሐፍ ይሆናል። አንድ ሰው ይህን መጽሐፍ ማንበብ ያለበት ለምንድን ነው?
አመሰግናለሁ አቶ ደረጀ። ይሄ መጽሐፍ ከእውነተኛ ታሪክ ጋር የተቆራኘ ለመጪው ትውልድ ሊያስተምር ይችላል ብዬ ከኔ ህይወት መማር የሚችል ሰው ካለ መዳን የሚችል ሰው ካለ እንዲማርበትና እንዲድንበት ብዬ ነው።
ከዚህ መጽሐፍ ምን ሊማር ይችላል? ለምሳሌ
መማር የሚቻለው አንደኛ ወድቆ መነሳትን ማለት ነው። ሁለተኛው ምንድነው እንግዲህ አደገኛ ሱስ ውስጥ መግባት ወይም ይሄ ሱስ የሚባል ነገር በእኛ አገር ላይ ያለው የመጠጥና የሲጋራ ሱስ አለበት ለሚባለው ነገር ግን እንዳልኩ እንደጠቀስኩት ውሸትም ሱስ ነው፣ ጋሲታሜትም ሱስ ነው። ከነዚህ ነገሮች በሙሉ የምንድንበት ማመን ነው። ካመንን በኋላ መዳን የምንችለው ያንን ካቆምን በኋላ በእምነታችን ጸንተን ራሳችንን ማዳን የምንችልበት መንገድ ነው። እዚህ የተለመደ ነገር አይደለም። በእኛ እንትን በኔ ተጀምሮ ወደፊት በዚሁ እንዲቀጥል በማሰብ ነው።
በተለያዩ ሱሶች ተጠምደህ እንደነበረ ጽፋል። ነበሩብኝ ከምትላቸው እጅግ ከበድ ያለው የትኛው ወይም የትኞቹ ነበሩ?
እንግዲህ አገር ቤት መጠጥ መዝናኛ ነበር ይመስለኝ። ለካ ሱስ ነው፣ አደገኛ ሱስ ነው። አልኮሆሊስት ነበርኩኝ። ሁለተኛው ደግሞ ቁማር ጀመርኩኝ። ቁማሩ እየሰፋ እያደገ ሲመጣ እንደውም ኢንተርናሽናል ጋምብለር ማለት ነው። ዝም ብዬ አንዴ ተነስቼ ቬጋስ ሄዳለሁ፣ ሚሲሲፒ ሄዳለሁኝ፣ አትላንቲክ ሲቲ ሄዳለሁኝ፣ የተለያዩ ቁማር ያሉበት ቦታዎች በሞላ አዳርሳለሁኝ። ይህንንም ለቢዝነስ ስራ ጉዳይ ነው እያልኩ ለባለቤቴ የሸወድኳት የሚሄደው እና ያ ሱስ ግን አደገኛ እንትን ውስጥና ህይወትን የሚያናጋ ቤተሰብን የሚያፈርስ ሁሉን ነገር የሚያፈርስ ብዙ ነገር ነው። ለህይወትህ አደገኛ ነው፣ መጨረሻው አያምርም። ይሄንን ሱስ አስቸግሮኝ መጨረሻ ላይ ይኸው ሲጋራም ቁማርም ካቆምኩኝ መጠጥም ካቆምኩኝ 14 ዓመት ሆኖኛል። ይሄ እንግዲህ ምንድን ነው? በማመን ራሴ ሱሰኛ ነኝ፣ አጫሽ ነኝ፣ ጠጪ ነኝ፣ ቁማርተኛ ነኝ ብዬ ለራሴ ተቀብየው ለራሴ አመኜ ነው ይላል። እያንዳንዱ ሰው ካልዋሸ ሁላችንም ሱስ አለብን። ከዚህ ከጠቀስኩት ውስጥና እዛ ለመገላገል ማመን ብቻ ነው። ከታመነ መዳን ይቻላል።
አደገኛ ሱሶች ውስጥ ነበሩ ግን ማሪዋና እንደዚህ መሳሰሉት ነገሮች ሞክረህ ነበር?
ማሪዋና ኢስ ኢዚ ሱዳን ሀገርም ነበር ተመቸው የነበረው ግን ለሌላው ስቴፕ ላይ እንደነ ሄሮይን እና ፌንታኒል እነዚህ ሜት ምናምን ላይ አልደረስኩኝ። ወደነሱ አልበርባል አደረኩኝ አልገባውኝ። ማሪዋናም ቢሆን ይሄን ያክል መጠጡ ይሄኔ መጠጡ ከባዱ አደጋ ሲስተስ የነበረ ከመጠጡ በላይ ደግሞ በኋላ ቁማሩ ተጨመረ። ቁማሩ ደግሞ ኢስ ዲዛስተር ማለት ነው።
ብዙ ጊዜ እንዲህ ያለው ታሪክ ቤተሰብ የሚበትን ነው። አንተ ግን ለኔ እዚህ መድረስ የባለቤት የድርሻ ከፍተኛ ነው ብለሃል። እውነትም ካለፍክበት ታሪክ አንጻር ረዥም ጊዜ ነው አብራችሁ የቆያችሁት። ሱዳን በስደት እያላችሁ ነበረ እንግዲህ ከወይዘሮ ኢትዮጵያ ጋር የተዋወቃችሁት። ልጆችና ቤተሰቦች ያለህ ይህን ሁሉ እንዴት ቻሉ? እሷስ ምን የተለየ ድጋፍ አድርጋልሃለች? እስኪ አጠር አድርጋ ጫውተን።
እሷ ባትኖር እኔ በሕይወት አልኖርም ራሴ። ምክንያቱም በዚህ አይነት መጥፎ ጸባይ ላይ መጥፎ አመል ላይ ይህንን ሁሉ ችሎ ነገ ይሻላል ነገ ደህና ይሆናል ነው የምትለው። እና ብዙ ሰዎች እየመጡ ቁማር ቤት ነው የሚያድረው ቁማር ቤት ነው የሚውለው እንዴት ነው የምታየው አንቺ ይህንን ምናምን ሲባል ፈቅጄለት የሚጫወተው ያለች ለወሬም ጊዜ አስጣቸውም ነበር ማንም። እና በጣም ጠንካራ ሴት ነች። ትዳሯን ልጆቿን ምቅ አርጋ ይዛ ነው የኖረችው። ለእሷ ትልቁ ክሬዲት የሚሰጠው ለእሷ ነው።
አሁን ትምህርትና ስራ ወይም ሙያ በዚህ በተለይም ከአደገኛ እጾች እና ሱሶች ዙሪያ የተጎዱ ሰዎችን መርዳት ነው። እዚህ ዩናይትድ ስቴትስ በኮሎምበስ ኦሃዮ እሱን እንደምትሰራ ነግረህናል። በመጽሐፍም ከጠቀስከው ታሪክ ጋር የተያያዘ ነገር ይመስላል። ወደዚህ ሙያ የመጣህበት ምክንያት የተለየ ነገር አለው ወይስ ይኸው ነው?
አብሶሉትሊ ሰው ችግር ውስጥ እንዳለ እኮ ከዚህ ችግር ውስጥ ማለፍ የምትረዳው እና ያለውን ደግሞ እያመኑ ይመጡ ናቸው። እዛም ቢሆኑ እኛ በህብረተሰብ ይለያል። አሜሪካኖቹ ውሸት ነገር ከተደረሰባቸውም ሆነ ውሸት ነገርን ብዙ ጊዜ እውነቱን ነው የሚነግሩ። ሁሉንም ነገር እውነቱን ነው የሚነግሩ። እና እኔ ደግሞ እነዚህ ሰዎች መርዳት ከምንም በላይ ያስደስተኛል። በሁኔታው ስላለፍኩኝ ማለት ነው። አምኛለሁኝ ይሄ ነገር እንደዚህ ተከስቶብኛል እና መዳን እፈልጋለሁ ብሎ ሲመጣ እንጃ በጣም ፓሽኔት ሆኜ ላይክ እነሱን መርዳት በጣም 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 ከህይወቴ በላይ ከሚያስደስተኝ ነገር በላይ እሱ ነው። እና ያንን በመስራት ላይ ነው የምገኘው።
ለሱ ብለህ ነው ወደዚህ ወደ ትምህርትም የገባኸው ማለት? ለምን ወደ ትምህርቱንም መማር እንዳስፈለገህና ወደዚህም ስራ የገባህበትን እንድታስረዳኝ ነበረ ይህን ምክንያት የጠየቅኩህ። እና ወደ ትምህርት ቤት የገባኸው ወደዛ ሙያ የሄድከው በዚህ የተነሳ ነው ማለት ነው?
በትክክል። አንድ ካውንስለር ሰው ነው ለእኔ እንትን ነበረች፣ ቱተር ነበረች። እና ስለ ዝንባሌን አይታ ፍላጎቴን አይታ ይሄንን ፕሮግራም ብትከታተል አንተ ሰክሰስፉል ትሆናለህ ብላ አድቫይስ ስታደርገኝ የእውነትም ገብቼ ትምህርቱን ስከታተለው በእውነት በእውነት አንተን ለዚህ ለንስሐ መንገድ ከፋች ነው ብዬ የምገምተው እሱን ነው። ትክክለኛ ውሳኔ ነው የወሰንኩት በህይወቴ። የሰጣይ ባክ ነው መልሼ እየከፈልኩኝ ነው። የንስሐ የሚባለው እንግዲህ መልሼ እየከፈልኩ ነው፣ ሰዎችን እየረዳሁኝ ነው። እና ለዚህ ሁሉ ግን ምንድን ነው ማመን ነው ማመን አምኜ ተቀብዬ ሌላ ሰው እንዲማርበት ፔይባክ እየሰራሁበት እያለሁ ወደ ትምህርት ቤት ተመለስኩኝ ማለት ነው። ትምህርቴ ከዛ በኋላ የተማርኩትም ይህንኑ ነው። ሰብስታንስ አቢዩዝ እና ሂውማን ሰርቪስ ነው። ሰብስታንስ አቢዩዝ እንግዲህ አሁን መስራት ላይ ያለሁበት ይህንን ኦፖርቹኒቲ እኛ ሀገር ብንጠቀምበት ብዙ ሰው ሂድን ነው። አየህ፣ ይሄ ሱስ እያንዳንዱ ሰው ብቻውን የሚያብሰለስለው ነገር ነው እና በሱስ እንደተጠመደ ሲያውቀው ከሰውም ራሱን አይሶሌትድ ያደርገዋል። ሄልፕ ነው የሚፈልገው። ያንን ለመረዳት አንደርስታንዲንግ ስላለኝ ይሄንን አይነት ህብረተሰብ መርዳት ትልቅ ትልቅ ፍላጎት አለኝ እና በዛ ምክንያት ነው ገብቼ እሱን ትምህርት ተከታትዬ የዚህ ስራ ላይ የበቃሁት።
እንዳልከው እንግዲህ መጽሐፍም ላይ የንስሐ መጽሐፍ ነው። ገና ከልጅነትህ ነው ቁማር መጫወት የጀመርከው። የስቴዲየም ግንብ ሳትከፍል የምትገባበት፣ በሐሰት ፓስፖርት ስትጓዝ የተያዝክ፣ ለኢንሹራንስ ገንዘብ ሆን ብለህ መኪና ስታጋጭ ነበር ቁማር የተጫወትክ፣ አንዳንድ ነገሮችንም ያቦነንክ፣ እንግዲህ የተለያዩ ሱሶች የነበሩብህ ነበርክ። ይህንን የተፈለገውን ያህል አፍታተህ ገልጸኸዋል ባይባልም በድፍረት ጽፈኸዋል። ያለፍክበትና የወጣህበትን መንገድ በርካታ መሆኑን ያሳያል መጽሐፉ እኔ እንዳነበብኩት። ከነዚህ በጣም የገረመኝ ግን ስምህን ለምሳሌ ኤንድሩክ ወደሚል ሌላ የሐሰት ስም ለውጠህ
ሆላንድ ለመሄድ በሐሰት ፓስፖርት ስትጓዝ ለንደን ላይ ተይዘህ ዓለምን ስትዞር መክረምህን የሚያስረዳ ታሪክ አለ። እስኪ ስለሱ ትንሽ ንገረን።
ከኢትዮጵያ በገባሁኝ በ11 ወሬ ነው። ከሱዳን አንድ ጓደኛዬ ከአምስተርዳም አንድሪያን ሄንድሪክ የሚባል የፓስፖርት ስም ያለው ተላከልኝ። ያንን ይዤ በድፍረት ሱፍ ለብሼ ብሪፍኬዝን ይዤ እንደ ህጋዊ ፓስፖርት ቆጠርኩት ለራሴ። እና ባገኘሁበት ቦታ ሁሉ እንግሊዝኛ ነው የምናገረው። እዛ አለፍኩኝ ቤቱን ሁሉን ነገር ጨርሼ ጣሊያን ስደርስ ለራሴም ያ ፓስፖርት ህጋዊ መሰለኝ። እና ከጣሊያን ሀገር አሁን በህይወት የለም፣ ከኔ ጋር ይጓዝ የነበረ ሞሰስ የሚባል ነበር። እሱ ጣሊያን ሀገር ሲወርድ እኔ አልወርድም ብዬ በድፍረት ቀጠልኩኝ። ቀጥዬ ወደ አምስተርዳም ለመሄድ ብራሴልስ ወረድኩኝ። ከብራሴልስ እንግሊዝን ሉንጊ አልፌ ነው ብራሴልስ በባቡር ልጓዝ ስል ተያዝኩኝ። አሁንም ምንም አላመንኩኝም እና በቃ የራሴ አርጌው ድርቅ አልኩኝ። እነሱ ደወሉ። እዛ ደውለው አንድሪያን ሄንድሪክ የሚባለው ተወላጁ እዛው አምስተርዳም እንደሚገኝ ሲረጋገጥ ሪፖርት ተደረግኩኝ ማለት ነው። ሪፖርት ስደረግ ኢንተርናሽናል ሎ ነው፣ ወደ ሱዳን ነው የደረስኩ። ሱዳን ሲመጣ ሱዳንም ደግሞ በእንግሊዝኛ ሲናገሩ አረብኛቸውንም ሰማዋለሁ። እኔ በ11 ወር አረብኛ አጠናቅቄ እናገራለሁ። ልክ ሱዳን ስደርስም በአረብኛ እነሱ ሲናገሩ እኔ እሰማለሁኝ፣ ግን በእንግሊዝኛ ነው መልሱላቸው። በቃ እኔ ሆላንዳዊ ነኝ። ይህ ጓደኛ ዘመን ወንድም አደበረኝ፣ ታናሽ ወንድሜ፣ እሱን ለመጠየቅ ነው የመጣሁት። መጥቼ እሱንም አላገኘሁትም እና ወዲያው ነው የተመለስኩት። በ15 ቀን ነው የተመለስኩት ብዬ ነው ለእነሱ የምነግራቸው። በዛ አመኑኝ። በመጣ አይሮፕላን ይመልሱኝ ጀመር። እንግዲህ ወደ 6 አውሮፓ ሀገሮች፣ 1-5 ደግሞ አፍሪካ ሀገሮች እና 3-4 ደግሞ አረብ ሀገር ሄዳለሁኝ እና እድል ያገኘሁት ግባ የተባልኩት ኬንያ እና ናይጄሪያ ነው። ኬንያ እንደውም በ60 ሺሊንግ ግባ ብለው ነበር። አልገባም ብዬ ነው አፍሪካ ምን ለ ሱዳንስ ኢትዮጵያስ ብዬ እየወጣሁኝ ማለት ነው። አረብ ሀገር ደግሞ በምደርስበት ሰዓት ጭራሽ ለግባ ሳይሆን እንደውም አውሮፕላን እንደወረድኩኝ ኢሚግሬሽን እስር ቤት ነው። ከእስር ቤት አንድ ቀን ካደርኩ ተመልሼ አውሮፕላን ላይ ወጣለሁኝ። እንደዚህ ያደረኩኝ እንግዲህ በ45 ቀን ውስጥ ወደ 18 ሀገሮች ዞርኩኝ። መጨረሻ ላይ ሱዳን ስደርስ አሁን የመጨረሻ እድልህ የኢትዮጵያ አየር መንገድ እየመጣች ነው። አሁን ኢትዮጵያ አየር መንገድ ሲመጣ በኢትዮጵያ ወደ ኢትዮጵያ ትጓዛለህ፣ ኢትዮጵያ እንቀበልህም ካሉ ወደ ጄኔቫ እንልካለን ሲሉኝ አረብኛ ጀመርኩኝ። በአረብኛ እኔ ከዚህ በፊት እንዙማን የሚባል ሀገር፣ ሰሀፋ የሚባል ሀገር፣ ሰሀፋ ሰለጥ ሰሀፋ ባል ሰፈር ነዋሪ ነበርኩኝ ብዬ በአረብኛ ሳናግራቸው በቃ አንተ ሙጅሪ ምን አሉኝ። አንተ ምን አይነት ሰይጣን ነው ይዘው እያሉ አላመኑ። ከበቡኝ በቃ ጠቅላላ ኮሎኔሎቹ ሙሎች ሁሉ ከከበቡኝ እዛ ይዘውኝ ወደ ኡንዙማን እስር ቤት ገባሁኝ።
ወደ ዩናይትድ ስቴትስ እንዴት መጣ?
ወደ ዩናይትድ ስቴትስ በፋሚሊ ዩኒፊኬሽን ፕሮግራም ነበር እና በፋሚሊ ዩኒፊኬሽን በባለቤቴ በኩል በስፖንሰር ተልኮ ወደዚህ ወደ አሜሪካ መጣሁኝ። አሜሪካ ስመጣ ሱዳን ሀገር ያፈራሁት ብር ነበረኝ። እሱን ይዤ መጣሁ። አልተቸገርኩኝም። አንድ ጓደኛ የተቀበሉኝ 15 ቀን ያክል አብረን ከቆየን በኋላ በራሴ መንገድ እንግዲህ ቤቴን መሰረትኩኝ፣ የራሴን ቤት መሰረትኩኝ ማለት ነው። መኖር ጀመርኩ። ሎስ አንጀለስ ነበር ማይ ፈርስት አራይቫል። እዛ ወቅቱ በጣም አስቸጋሪና ቦታውም ደግሞ አስከፊ ቦታ ስለነበረ ወደ ኮለምበስ ኦሃዮ ሙቭ አድርጌ መጣሁ።
ወደ መጽሐፍህ ልመልስና በልጅነት እድገትህ ብዙ ዕውቅ ሰዎች ተቃቅሰሃል። አርቲስቶችን፣ የእግር ኳስ ተጫዋቾችንም ስም ጠርተሃል። በርካታ የፖለቲካ ሰዎችም ስም አነሳስተሃል። በቅርብ ታውቃቸዋለህ፣ በሰፈርህ፣ በኢትዮጵያ ስራ፣ ሱዳን በስደት በመሳሰሉ ቦታዎች ማለት ነው። በተለይ በሱዳን በነበረ ስራ እንደ ኢዲዩ ህወሓትና የመሳሰሉ የፖለቲካ ፓርቲዎችን ጨምሮ ብዙ የምታውቀው ነገር እንደነበር ያስታውቃል። ብዙ ይሄድክባቸው አልመሰለኝም። በግል ታሪክህ ማተኮር አንድ ነገር ሆኖ መጽሐፍህ 180 ገጽ ብቻ ናት። ለምን አሳነስካት?
ዋሬና ካዛንቺስ ነው ተወልጄ ያደግኩት እና እድገቴና ትምህርቴም ካዛንቺስ ነው። ሃይስኩልም ኤሌመንተሪም ምኑንም የተማርኩትም ካዛንቺስ ነው። በዛ አጋጣሚ ውስጥ አሁን አዋድ መሐመድ ቤቴ ጀርባ ያለ ጎረቤቴ ነው፣ አጋጣሚ ሆኖ ማለት ነው። ዮሐንስ ሳህሌ ሰፈር አብር ኳስ ስንጫወት ያደግንን በዛ ነው የማውቀው። ንጉሴ ገብሬ ሰፈሬ ሰው ነው እና እነዚህ ሰዎች ናቸው። ከአርቲስት ስትለኝ አሁን ለምሳሌ ያክል ኤፍሬም ታምሩ 1979 እንደ እንግዲህ ዓመተ ምህረቱ በኤሮፓያን ነው መቀጠል። 1979 ዓመተ ምህረት ሀይ ስኩል አብረን ነበር ትምህርት ቤታችን። እሱና አለምሰገድ ከበደ ጊታሪስቱ ከነሱ ጋር ነው፣ በዛ ነው የማውቀው። ፀሐዬ የአዋሬ አለፍ ብለህ ስታየው እዛ ፈረንሳይ ለጋሲዮን እዛ ነበር ተወልዶ ያደገው። ከልጅነት ጀምሮ እንግዲህ ከእሱ ጋር ደግሞ በዚህ በጣጥር ኤቨንቶች ላይ ምናምን አየዋለሁኝ። በኋላም ደግሞ እዚህ ከመጣ በኋላም ወዳጄ ነው። ፀሐዬ ዮሐንስም አቤ ያው ሆቴል ውስጥ ተቆጥቶ ከወጣ በኋላ አውራ ጎዳና ተቀጥሎ ሲመጣ እኩል ነን እዛው ነበር አውራ ጎዳናም በበበ ደረጃ ላይ ያለው ምድቢያችን እዛው ነው ያገኘሁት ወዳጄ ነው እሱም ደግሞ እንደዚሁ በጣም እንትን ነው እኛ ሰራዊት ፍቅሬ እንኳን ያው 33 ቀበሌ ነው ከ19 ማለት ነው አንድ ከፋፍለን ያለን እሱም እዛው ላይ ያለው አጋጣሚዎቹ ናቸው እነዚህ ሴቶች ሳያቸው ሴሌብሪቲ ሆነው አሁን እንደዚህ ሆኖ ነው እንጂ ከልጅነት ጀምሮ ማቃቸው ባልከኞቹ ናቸው እነዚህ ደግሞ የፖለቲከኞቹ ደግሞ በአጋጣሚ በመጣበት ሰዓት ይገርባል አራተኛ አመቱን አዴን ሲያከብር በአዴኖች በሙሉ ውጭ ያሉት በሙሉ ተሰብስቦ አንገረብ ላይ ነበሩ አንገረብ ላይ ካሉትም በረከት ስምኦን ተፈራዋልዋ ሁሉም ናቸው ግን አሁን መጨረሻ ላይ ሲሄድ አንዳርጋቸው ጽጌ ሰበራይ ዳይላሉ እናት ይያሳደጉ ናቸው እና ያንዳርጋቸው እህት ሚሚጽጌ እሷን ለመጠየቅ ነው ተፈራ ቤት ሄድኩት የተፈራ ባለቤት መሆኗንም አላቀም ነበር በኋላ ላይ አወቅኩት እዛ ሲሄድ ነው እንግዲህ ደግሞ እነዚህ በሙሉ ያገኘዋቸው እዛ ነገር ግን ከሚገርም ነገር ምንም አይነት ኢንትረስት ስለሌለኝ ለኢትዮጵያ ውስጥ የመኖር ምንም ነገር እናላደረኩኝም እና እዛ ነው እና አጋጣሚዎቹ እየከፈቱልኝ የከፈቱ አጋጣሚዎቹ የሙሉበት ቦታዎች እና እንትሮቹ ገጥመው ነው እንጂ እና ከነሱ ምንም አርጌ ወይንም ደግሞ እንትን አርጌ አይደለም ያረኩት እዚህም ደግሞ ፕሮሞተር ሆኜ ሰርቻለሁ ለሰባት አመት ያክል እዛ ውስጥ ደግሞ እነዚህን የዘፋኞቹ ደግሞ ሌሎቹም ማለት ነው ለማውቅ ይያለሁኝ
አዎ አንድ እንግዲህ ለምን አሳነስካት ለማለት ነው
አንደኛ አንባቢያን እኛ ሀገር ብዙ አንባቢያን መጽሐፍ 400 500 ገጽ ሲኖር ገና ሲያወፍ ይፈራል አይፈልገው 180 ከሆነ ግን በዚህ እንኳን አጫልሳታለሁ ብሎ ይይዛት ይችላል በሚደም ረዳት ነው ሁለተኛ ደግሞ ቁንስል ሐሳቡ ምንድነው አጠቃላይ ላይ አሁን ዳንኤል ይሄ ምንድነው ዳንኤል ይሄን የገለጸልን ለምንድነው ለሚባለው የተደበቀ ሚስጥር ይዞ የኖረ ሰው ብዙ ሰው አለ እንማርበት ይዞ ከመትሞተው ወጣውጣውና እንማርበት ትውልድ ይዳንበት ነው ዋናው እንትኔ በቃ ላለመመለስ ከዚህ በኋላ ላለመለስበት እንደዚህ አይነቱን ጽሶች ከዚህ በኋላ አራያው ሆኜ ለሌላውን ሰው አስተምሬበት ሌላ ሰው ይኑርበት በሰላም በንጹህውና ይኑርበት በሚል ነው በኮንፊደንስ ነው ይሄንን እንግዲህ የተናገረው ቁጥ እንግዲህ የመጽሐፉ ማጠርና መጥቶ ሳይሆን ውስጡ ያለው ፍሬው ምንድነው በአሁኑ ሰዓት እኔ ሰዎች ተማሩ በርግጠኝነት ደግሞ ከራስ ጸጉር በላይ የሆነ ኢትዮጵያን ጀኛው ሰው ህዝብ ጥሎ ወደዛ ውጪ ያለ እያንዳንዱ ታሪክ አለ የበጎ የመጥፎም ታሪክ አለ እና መጽሐፉ ይሄን በዚህ በማስተማር ያከለ
አቶ ዳንኤል ተፈራ ማሞ ከአባሬ ካዛንቺስ ከኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ጻፊ ስለነበረን ቆይታ በጣም አመሰግናለሁ
እኔም በሰጠኝ ድል በጣም አመሰግናለሁ።
የሰማችሁት ከአቧሬ ካዛንቺስ ከኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ በሚለው መጽሐፉ ዙሪያ ከዳንኤል ጋር የተደረገውን ውይይት ነበር። ዳንኤል እንግዲህ አስተማሪ ሊሆን የሚችሉን ታሪኩን ስላጋራን እናመሰግናለን።
አሁን የሙዚቃ ሰዓት ነው።
በደስታ ለሙዚቃ ያለኝን ፍቅር እንግዲህ ታውቃለህ። ቀድሞ ወደ ስቱዲዮ ስንገባ እያንቆራቆርኩት የነበረውን የሄለን በርሄን ሙዚቃ ነው የምጋብዘው።
ሄለን በርሄ በርካታ ተሰምተው የማይጠገቡ ሙዚቃዎች አሏት። የትኛውን ነው የምትጋብዥን ሊሊ?
እስኪ ለያው የሚለውን እዚህ ሙዚቃ መግቢያ ላይ አስተውለህ ከሆነ ደሬ የጋምቤላ ልዩ የሙዚቃ መሳሪያ የሆነው ቶም የተሰኘ የሙዚቃ መሳሪያ የሚያወጣው ድምጽ ተካቶበታልና ከመሳሪያው የሚወጣው ሙዚቃ በጣም ነው የምወደው።
ስለዚህ ግብዣው ለአንቺም ለአድማጮችም ነው። ሄለን ትቀጥላለች። በሪሄን እስኪ ሊያው የሚለውን ዜማን ሰምተን ነው የተመለስነው። ከአሜሪካ ድምጽ የሚተላለፍ ዝግጅታችን ይቀጥላል።
ልክ ነው። ወደ ተከታዩ ዝግጅታችን ነው የምናልፈው። ተከታዩ ዝግጅታችን ባለም አቀፍ ደረጃ ትልቅ እውቅና ያለውና የተለያዩ የስነ ጥበብ ሽልማቶች ተሸላሚ የሆነው አርቲስት ኤልያስ ስሜን ስራዎች ያስቃኘናል።
ኮሎራዶ ግዛት ከሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን ያካተተ ጋለሪ በዚህ ወር ሲከፈት የጎብኚዎችን ቀልብ ከሳቡ የፈጠራ ስራዎች መካከል አንዱ ታይትሮፕ ወይም የተወጠረ ገመድ የተሰኘውና ዓለም አቀፍ እውቅናን ባገኘው ኢትዮጵያዊ አርቲስት ኤልያስ ስሜ የተሰራው የጥበብ ውጤት ነው።
አዎ፣ ደረጀ ልክ ነህ። ይህ እጅግ አስደናቂና ለየት ያለ የፈጠራ ስራ ነው። አገልግሎታቸውን ከጨረሱ የቴክኖሎጂ ቁሶች ተቀጣጥለውና ተወሳስበው የተሰሩት የኤልያስ የጥበብ ስራዎች ከሩቅ ሲታዩ መልክዓ ምድርን ይመስላሉ። ኤልያስ እንደገለጸው ደግሞ ስራው ከቴክኖሎጂ ከሰው ልጅ ጋር ያለውን ታሪካዊ ትስስርም ያንጸባርቃሉ።
ይህን አስመልክቶ በአሜሪካ ድምጽ ባልደረቦች የተጠናቀረውን ዘገባ አንቺ ሊሊ በሚገባ ተከታትለዋሻልና ወደ አጠናቀሽው ዘገባ እንለፍ።
በኮሎራዶ ግዛት ዴንቨር ከተማ በሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን አካቶ የተከፈተው የስነ ጥበብ አውደ ርዕይ በሚታይበት አዳራሽ በአንደኛው ግርግዳ ኩሌታ ላይ ያረፈው የኤልያስ ስሜ የጥበብ ስራ ቀልብን ይገዛል። እንደ ኮምፒውተር ቁልፎች፣ እናት ቦርድና የኤሌክትሪክ ሽቦዎች የመሳሰሉ አገልግሎታቸውን የጨረሱ የቴክኖሎጂ ቁሳቁሶችን በኢትዮጵያ ባህላዊ የሽመና ጥበብ በማዋሃድና ሽቦዎችን በማጠላለፍ የተሰራው ረቂቅ ጥበብ ከርቀት ሲታይ የአንድ ከተማ ካርታ ይመስላል። ጠጋ ብለው ሲያዩት ደግሞ የተለያየ ቀለም ያላቸው የኤሌክትሪክ አስተላላፊ ሰሌዳዎችና የተጠላለፉት የኤሌክትሪክ ሽቦዎች የሰው ልጅ በየቀኑ የሚጠቀማቸውን የቴክኖሎጂ ውጤቶችና በህይወታችን ላይ የሚያሳድሩትን ተጽዕኖ ያስታውሳሉ። ኤልያስ ታይሮፕ ወይም የተወጠረ ገመድ በሚል ስያሜ የሚሰራቸው በአይነታቸው ለየት ያሉት እኒህ የፈጠራ ስራዎች በዩናይትድ ስቴትስ፣ በአውሮፓና በልዩ ልዩ የዓለማችን ክፍሎች ያሉ ሙዚየሞች ውስጥ የሚገኙ ሲሆን እስከ 190,000 የአሜሪካን ዶላር የሚያወጣ ዋጋ አላቸው። የዴንቨር ሙዚየም ወኪልና አስጎብኚ እንዳሉት የኤልያስ ስራዎች ከጥበብ ባሻገር የስነ ህንጻ ዲዛይን ይዘትም አላቸው።
Involves or comprises e-waste, all of the kind of
የኤልያስ ስራ ከምራብ ዓለም ወደ አፍሪካ የተጣሉ ሁሉንም አይነት የቴክኖሎጂ ውጤቶች ያካትታል። ኤልያስ ወደ ተለያዩ የገበያ ቦታዎች ይሄደ እነዚህን ቁሶች ሰብስቦ በመልክ በመልኩ ባይነስና በመሳሰሉት እየለየ ይህን የመሰለ ረቂቅ ጥበብን ይፈጥራል። ከስራዎቹ የሚበዙት የከተማውን ህይወት የሚያስቃኙ ሲሆኑ አሳቦቹ ከመልካም ምድራዊ አቀማመጥ ጋር ይመሳሰላሉ። ለምሳሌ አንድ ሰው የሆነ ካርታ ሊመስሉ ይችላል።
ኤሊያስ እነዚህን የቴክኖሎጂ ውጤት የሆኑ ቁሶችን በብዛት የሚያገኛቸው አዲስ አበባ ውስጥ በተለምዶ ምን ያለሽ ተራ ተብሎ ከሚጠራው አካባቢ ነው። ቁሶችን የሚጠቀመው በቴክኖሎጂ ድጋፍ በሰው ልጆችና በአካባቢ ላይ እየደረሰ ያለውን ተጽዕኖ አጉልቶ ለማሳየት ነው። የቴክኖሎጂ አጠቃቀማችን ጥንቃቄ ካልታከለበት በተወጠረ ገመድ ላይ የመጓዝ ያክል ነው ሲል አደጋውን ያመለክታል።
ዛሬ ኮ አይ ላቭ ዩ ስትል እንኳን አይ ላቭ ዩ ስትል እኮ ጎንበስ ብለ አይ ላቭ ዩ ብለ ነው የምትልክላት። አይን ላይን አታየ አይን ላይን ከታየ ምን እንደምታስብ እኮ አቃለሁ ገብቷል። ውስጥ ምን እንደሚናገር አቃለሁ። ምክንያቱም ማፍቀር ምናምን ማዘን ሁሉ ነገር ይነግረኛል። ያንን አላገኝም አሁን ምክንያቱም ቀላል ነው። ምክንያቱም አንተም ቢዚ ነህ እኔም ቢዚ ነኝ እሷም ቢዚ ነች እንደዚህ አይነት ስሜት አለውና እኔ ቴክኖሎጂ ወይም ታይትሮፕ መገልጸው በዛ መንገዱ ነው። አዎ ቴክኖሎጂ አስፈልጋል። ግን ጥያቄ አለኝ። ጋፕ ትንሽ ጋፕ ይሰጣው።
ኤልያስ ለጥበብ ስራው የሚጠቀምባቸውን የቴክኖሎጂ ቁሳቁሶች እስኪያገኝ ድረስ አመታት ሊወስዱበት ይችላሉ። የወዳደቁ ቃዎች ሆነው እንዲታዩ ግን አይፈልግም። ይልቁንም ፍላጎቱ ቁሶቹ ባስቆጠሩት ዘመን ልክ የነበራቸው ታሪክና ጠቀሜታ ጎልቶ እንዲታይ ነው።
አዲስ ሲገዛ ቀን ነው ማሰብ ሁሉ ጊዜ። አዲስ ሲገዛ ውስጥ ያንን ለመጠቀም ትጓጓለ ነውቷል። እንደ እንትን ተነካከዋል። ያ ነው ሴንስ ማረገው። ያቺን አዲሷን ጊዜን እንዲያስታውሰኝ ነው። ሚሞሪ ነው። ወደ ይሄንን አንድ መጻፍ አትችልም እንዴ? ስለ ኪቦርዶች ትችላለህ ምናምን ከጀርመን የመጣ ከራሻ የመጣ ብዙ ወደ ፊትሬቸርች እንደዚህ አይነት ሂስትሪ አን ባንዷ እቺ በዚህ በተናገርኳት ሙሉ መጻፍ መጻፍ ይችላል። እንደ ኮምፒውተር የመጣበት የተጠቀሙበት ሰው ምናምን ብዙ ነው የሚነካካው። ስለዚህ የዚህ የኔንም ያንተንም ያዲሱን ይወክላል።
የዴንቨር ሙዚየም ወኪሉ እንዳሉት ኤልያስ በረቂት የጥበብ ስራዎቹ ከመያነሳው ሐሳብ በተጨማሪ በአፍሪካ ብቻ የሚገኙ የጥበብ ይዘቶችን መጠቀሙ ስራዎቹ ዓለም አቀፍ እውቅና እንዲያገኙ ረድቶታል።
His work is talking about many things, right? It's talking about our environment. It's talking about where are the e-waste from the Westlands
are? በስራዎቹ የሚነሳው ሐሳብ ብዙ ሳይሆን የቀረቡበት ባህላዊ መንገድም ልዩ አድርጋቸዋል። የኤልያስ ስራ ብዙ ነገር አለው። ስለ አካባቢ ያነሳል። ብዙ ሰው የማያውቀውን ከምራቦ ዓለም የሚወጡትን የኤሌክትሪክ ተረፈ ምርቶች የት እንደሚወገዱም ያሳያል። በአፍሪካ ሀገር ውስጥ ነው የሚጣሉት። ከዚያ በተጨማሪ ስራው ከጨርቃ ጨርቅና ሽመና ጋር በተለይ በአፍሪካ ከሚገኙ ባህላዊ የጥበብ አይነቶች ጋር ምስላዊ ግንኙነቶችን ይፈጥራል።
ኤልያስ ከአዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ከተመረቀ በኋላ ባሉት ዓመታት ታይሮፕ ከተሰኘው ተከታታይ የጥበብ ስራው ባሻገር ከጭቃ፣ ከጨርቅ፣ ከፕላስቲክና ከእንጨት የተለያዩ የጥበብ ስራዎችን አውጥቷል። የእጅ ስራን ተመስሎ በጭቃ ውስጥ ሆኖ የተሰራን ጎጆ ጨምሮ የተወሰኑ የስራ ውጤቶቹ አዲስ አበባ በሚገኘውና ከባልደረባው ደራሲና አንትሮፖሎጂስት መስከረም አሰገድ ጋር በከፈተው ዜማ ሙዚየም ውስጥ ይገኛል። ሙዚየሙ እንደ ዳማከሴና አርቲ የመሳሰሉ ልዩ ልዩ ሀገር በቀል እጽዋትንና ከአንደኛ እስከ አራተኛ ክፍል ድረስ የሚያስተምር የህፃናት ትምህርት ቤት እንደሚገኙበት ይገልጻል።
ሶ ሙዚየም ሲባል አርቱ ጋር ምናሙ ጋር የተያዘ ነው። የኛ ሙዚየም ደግሞ ይለያል፣ ከአርቱ ባሻገር ይለያል። ምክንያቱም ኢንዲጂነስ የጠፉት እንትኖች ኢንዲጂነሶች ወይም አገር በቀል እንትኖች ሙዚየም ናቸው። አሪቲ ለኛ ሙዚየም ነው። አዎ ሙዚየም ናቸው ብለን መንገምት ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል የጠፉትን ነገር። አሁን አንድ ልጅ በእውነት የዞማ ልጅ ሊናገር ይችላል። ሌላ ጋ ይድና እንትን በል አንድ ሰው ብትጠይቀው አሪቲ ምን እንደሆነ እንኳን አያውቅም። ምክንያቱም አይፈረድበትም። አሪቲ እኔ አላስተላለፍኩም ወይም እሷ አላስተላለፈ ወይም አየለ ወይም እንደዚህ አይነት ስሜት በሙሉ አፈ ናና እንዴት አይነት እንደሆነ አያውቅም። ጤና አደም እንዴት እንደማ ከሰል ለምን እንደሚጠቅም አያውቅም ምናምን። አሁን ግን እዚህ ሙዚየም ነው አይደለ? እያንዳንዱን ያያል። የተጻፈ ጽሑፍ አለ ይጠይቃል የኛ እንትኖችም ትርሚ ያደርጉ በሙሉ ስለ ኢንዲጂነስ ይነግሩታ ያንን ዕውቀት አግኝቶ አዎ ይሄንን ዕውቀት አግኝቶ እንዲያውቅ ነው የምፈልገው።
የኤልያስ የጥበብ አሻራ እንደ አውሮፓውያን አቆጣጠር በ2019 ዓ.ም በጠቅላይ ሚኒስትር አህብያ አህመድ ግብዣ በአዲስ አበባ ታላቁ ቤተ መንግስት ቅጽር ግቢ በተሰራው የአንድነት ፓርክ ላይ ማርፏል። በተጨማሪም በቁጥር በማያስታውሳቸው የተለያዩ ዓለም አቀፍ የኦፔራ ትዕይንቶች ላይ በሰራቸው አልባሳት መድረኮችና ቅርጾች ላይም ቀርበው አድናቆትን አትርፈዋል።
ኡነተን ድንቅ የፈጠራ ስራ ነው። አንዳንድ ጊዜ ቴክኖሎጂ ውስጥ ጭልጥ ብለን እንጠፋና በሌላ በኩል ያለውን ጉዳት እንዘነጋለን። ህይወት ደግሞ ሁሌም ሚዛንን ጥብቃ መኖርን ትሻለችና እንደ ኤልያስ ያሉ የጥበብ ሰዎች ከተፈጠሩና በቴክኖሎጂ መካከል ያለውን ሚዛን እንድናስተውስ ያደርጉናል። እንግዲህ ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። በምሽቱ እንግዶቻችን የነበሩትን ሁሉንም በአድማጮች ስም እናመሰግናለን። ሊሊ የመሰናበቻ ሙዚቃ ይኖርሻል እርግጠኛ ነኝ?
አዎ አለኝ። በቅርቡ ካደረባት ህመም አገግማ ከቀድሞ ሳቋ ጋር ተመልሳ ያየናት ሐሊማ አብዱራህማን ተውስማኝማ እያለች የምትጫወተውን ዜማን ጋብዝ።
የሰርጋችን ሁንታይ ረስካ
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደህና ደሩ።